ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ቤኒ ላስታ ሁለት ሙያዎችን ያጣመረ ወጣት ነው። ዋና ስራው ካንጋፋ የኢትዮጵያ ትምህርት ተቋማት አንዱ በሆነው ጎንደር ዩኒቨርሲቲ ውስጥ አስተማሪነት ነው። የመተንፈሻ አፍታ ባገኘበት አጋጣሚ ሁሉ ግን ወደ ሙዚቃ ይሸፍታል። ማህበራዊ፣ ኢኮኖሚያዊ፣ አንዳንዴም ፖለቲካዊ መልእክት ያላቸውን ነጠላ ዜማዎች ለአድማጮች በተደጋጋሚ አድርሰዋል። ሁለቱንም ሙያዎችን ተስፋና ሰላምን፣ ርኅራሄና ትብብርን የሚደግፉ ሀሳቦችን ለማዳረሻ እየተጠቀመበት ይመስላል። ዛሬ መኖር አለመኖር የተሰኘ ነጠላ ዜማው በተለቀቀበት ቀን ቤኒ ላስታን በሙያዊ ሕይወቱና ተያያዥ ጉዳዮቹ ላይ እንጨዋወት ዘንድ የጋቢና መዝናኛ እንግዳ አድርገነዋል። በየጣልቃው ውብ ሙዚቃዎችን እንገባበዛለን። ከአዲስ አበባ ቤኒ ላስታ። ቤኒያም አበባው ስለ መኖር አለመኖር አዲስ ስራው ከሚያብራራበት ቆይታችን ይጀምራል። መልካም ጊዜ።
እንግዲህ እዚህ ሙዚቃ ይዘት በአብዛኛው ሰላም ላይ ያተኮረ ነው። ያለፍነውንም ጊዜ ያለንበትንም ጊዜ የሚመጣውንም ጊዜ በማገናዘብ ጨለማ በሚመስለው ጊዜ ውስጥ ትንሽም ተስፋ ትንሽም ብርሃን እንዳለን ለማሳየት ከጨለማው ይልቅ ወደ ብርሃኑ አተኩረን ማየት እንዳለብን በተለይ ወጣቶችን ለማነቃቃት በዚህ ሀሳብ ኢንስፓየር ለማድረግ የሁሉም ሰው የራሱን አስተዋጽኦ እንደሚያደርገው እኔም በዚህ ዙሪያ ላይ የራሴን አስተዋጽኦ ላድርግ በሚል ነው ይህ ስራ የተሰራው። እንግዲህ ስለ ስራው ስናወራ ርዕሱ መኖር አለመኖር ይላል። እንግዲህ መኖር አለመኖር በሁለት ጠረፍ ጥግ ላይ ተራርቀው የቆሙ ነገሮች ናቸው፣ መኖርና አለመኖር። ግን መሀላቸው ብዙ ውጣና ውረድ አለ። ግለሰብም ቢሆን ማህበረሰብም ቢሆን በዚህ በመኖርና ባለመኖር መሀል ላይ ነው ህይወትን የሚገፋው። እንደኔ እንግዲህ ይሄ በአብዛኛው የምርጫ ጉዳይ ይመስለኛል። እንደ ማህበረሰብ ምን አይነት ማህበረሰቡን መቀጠል አለብን፣ እንዴት ነው መኖር የሚገባን የሚለውንም አይ እንደ ማህበረሰብ አብረን መኖርም የለብንም ወይንም በዚህ መልኩ መኖር የለብንም የሚለውንም የሚወስነው አንድ ማህበረሰብ በራሱ ባደራጀው ፖለቲካል ኢኮኖሚ ውስጥ በሚኖረው መስተጋብር ነው። ስለዚህ መኖር አለመኖር ከዚህ ሀሳብ በመነሳት ነው ሙዚቃውን የጻፍኩት ማለት ነው። ምን አስባለሁ መሰለ፣ ሁሉም ትውልድ የራሱ አሻራና የራሱ ህልም የራሱ ፍላጎት የራሱ ትልም አለው በህይወት ውስጥ። ልዩነቱ አንዳንድ ጊዜ አንዳንድ ትውልዶች የሚገባቸውን ቢያ የመስሪያ የማሰላሰያ ጊዜ አያገኙም። በዚህ የተነሳ ሊያደርጉ የሚገባቸውን ወይንም ለሀገራቸው ለወገናቸው በደንብ ሲጠብና በጣም በመሰረታዊነት ደግሞ ለራሳቸው ሊውሉ የሚገባውን ውለት አልበለው ወይንም ለራሳቸው ሊሰሩ የሚገባቸውን ስራ እንዳይሰሩ፣ ራሳቸውን እንዳያሳድጉ፣ የራሳቸውን ዘመን የመሰለ አሻራ አሳርፈው እንዳይሄዱ የሚያደርጉ ብዙ ነገሮች ያጋጥሟቸዋል። ይሄ ትውልድ በእንደዚህ አይነት አጣብቂኝ ውስጥ የገባ ይመስለኛል የኔና ያንተ ትውልድ፣ አሁን ያለው ትውልድ። ምክንያቱም እንግዲህ በሀገራችን ውስጥ ያለው የፖለቲካል ሪሌሽን ከ50 ከ60 ዓመት አካባቢ ጀምሮ ያለ ጥያቄ ላይ የተንጠለጠለ ነው። ወጣቶቻችን በዚህ ጥያቄ ውስጥ መሀል ላይ ገብተዋል ወይ ሀሳቡ በደንብ ተፍታቶ አልደረሳቸውም ወይ እሱን ሀሳብ የማግኘት እድል አላገኘንም በሚገባው መጠን ማለት ነው። ቅንጭብ ቅንጭብ ያሉ ከዚህ ከዛ የሚሆኑ ሀሳቦች ትክክለኛውን ፒክቸር እንዳናይ ስላደረገን በዚህ ትውልድ ውስጥ ያሉ ወጣት የራሱን አሻራ ማሳረፍና በራሱ መንገድ ለሀገሩም ለወገኑም ለህዝቡ የሚሰራበትን እድል እንዳያገኝ እንቅፋት ውስጥ የገባ ይመስለኛል። ስለዚህ አሁን ያለው ትውልድ በዚህ አይነት አጣብቂኝ ውስጥ በመኖርና በአለመኖር እንደ ማህበረሰብ ነው ምልህ፣ እንደ ግለሰብ አይደለም፣ በሁለቱ ጥያቄዎች ውስጥ ሳንዱች ሆኖ ያለ ነው የሚመስለው። ወጣቶች ላይ ይሄ መሰራት ብዬ ስለማስብ ከዚህ ፖድ ከሆነ ሀሳብ እችን የምስ ደቂቃ ሀሳብ ጀለፍ ያደረኩት ወጣቶችን ለህይወት ማንቃት ለነገ ማንቃት ላይ ያተኮረ ነው። ለዛ ነው ርዕሱንም መኖር አለመኖር ያልኩት።
እንግዲህ ቢኒያም ባንድ በኩል ሙዚቃን በሌላ በኩል ደግሞ መምህርነትን አጣምረህ ትሰራለህ። ሁለቱን ሙያዎች ባንድ ላይ ለማስኬድ መቻልህ በምን መልኩ ጠቅሞሃል? ፈታኝ ነገሮችስ የሉትም ወይ?
ሙዚቃና ማስተማር እውነት ለመናገር በጣም የተራራቁ ነገሮች ናቸው። እነኚህ ሁለት የተራራቁ ነገሮች ለማስታረቅ አብሮ ለማስኬድ ሞክራለሁ። ምክንያቱም ሁለቱም በፍቅር ነው ማከናውነው። ግን በአንዳነት ስራዬ መምህርነት ነው፣ አስተማሪ ነኝ። ስለዚህ እስካሁን ባለው ሁኔታ ሙሉ ጊዜው የአስተማሪነት ጊዜ ነው ማለት ነው። የሙዚቃው ስራ በትርፍ ጊዜ የሚሰራ ነው። በሙሉ ጊዜ እንግዲህ ምገባበትና ከሆነም ካልሆነም ለወደፊት የሚታይ ሆኖ እስካሁን በትርፍ ጊዜ ባለ ሰዓት ነው የምሰራው። አስተማሪ መሆኔ ለሙዚቃ ምን ጠቅመዋል ላልከው፣ ሙዚቃ ሞር ታለንት ነው፣ ያው ስጦታ ነው። እንደ ትምህርት ጥናት አይደለም፣ በአብዛኛው ከስሜት ጋር የተገናኘ ነገር ነው። ስለዚህ እሱ ደግሞ በእግዚአብሔር በሚሰጥ ጸጋ የሚገኝ ነው እና ከትምህርት ጋር ብዙ ግንኙነት ያለው አይመስለኝም። ግን እኔ በግሌ አገኘሁት የምለው አስተማሪ መሆኔ ነገር ለነገሮች ቅርብ አድርጎኛል። አዳዲስ ነገሮችን እንዳቅ፣ አካባቢን በደንብ እንድቃኝ። የአስተማሪ ስራ ሪሰርች ነው፣ ኮሚኒቲ ጋር ፕሮጀክቶችን መስራት ነው። ስለዚህ በዛ ውስጥ ከብዙ ሰዎች ጋር ትገናኛለህ። ከዛ ውጭ ደግሞ ስራው ቤዚካሊ ማንበብ ነው ስራ። ስለዚህ እነኚህ ብዙ ኤክስፖዠሮች ለዓለም እንዳገኝ አድርጎኛል። ከዛ በላይ ያው ለማስተዋል እና ረጋ ለማለት እድል ይሰጣል። አስተማሪ ስትሆን እንደ አስተማሪ ማሰብ፣ እንደ አስተማሪ መኖር ይጠበቅባል። ስለዚህ እሱ በራሱ የስራው ተፈጥሮ የሚሰጥህ ቨርቹዋል ይሄን ነገር ጠቅሞኛል። ፈታኝ ነገሩ ግን ሙዚቃ የራሱ ፎከስ ይፈልጋል። እንደ ቀናተኛ ሚስት ነው ይላሉ። ሙዚቃ ወዴትም ባትፈናፈን ይመረጣል። ታተኩር ሙሉ ትኩረት ለሙዚቃ ብሰጥ፣ ምክንያቱም ሙዚቃ ፈጠራ ነው። ሁሌም ፈጠራ ላይ ብታተኩር፣ ሁሌም ከሙዚቃ ጋር ኢሞሽናሊ አታች ትሆናለህ። ብትቆይ ሞር ፕሮዳክቲቭ ትሆናለህ፣ ጥሩ ሙዚቃዎችን ትሰራለህ። ለእኔ ፈታኙ ነገር ይሄ ነው። ሙዚቃ ላይ ብቻ ፎከስ ማድረግ አልችልም። ብዙ ሙዚቃዎችን ቶሎ እንዳልሰራ እሱ አድርጎኛል። እንደዚህ አይነት ነገሮች አድርጎኛል። ግን እንደ ፈተና አልቆጥራቸውም። እሱ ለራሴ የሰጠሁት ቻሌንጅ ነው። ምን ያህል እወጣዋለሁ፣ ምን ያህል በዚህ ቻሌንጅ ውስጥ አደርጋለሁ የሚለው ለራሴ ለህይወቴ የሰጠሁት ቻሌንጅ ነው። ሰው እሱ ቻሌንጅ ነው በጣም የሚገፋኝ እና የሚያኖረኝ እና እወደዋለሁ ፈተናውን ለማለት ነው። አበጀው ጎንደር፣ አበጀው፣ አበጀው ጎንደር፣ አበጀው፣ አበጀው ጎንደር፣ አበጀው።
ጋቢና መዝናኛ ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። የዛሬ እንግዳችን ሙዚቀኝነትንና አስተማሪነትን ያጣመረው ቢኒ ላስታ ነው። የሶሺዮሎጂ ወይንም የሥነ ማህበረሰብ ጥናት መምህር ነህ። ሙዚቃ ማህበረሰብን በማነጽ ረገድ ያለውን ፋይዳ እንዴት ትገልጸዋለህ?
ይሄ በጣም ወሳኝ ጥያቄ ነው። ሙዚቃ ብዙ መለ እንደዚህ ማጥለው የማህበራዊ ጥቅም ነው ያለው። በነገራችን ላይ ሶሲዮሎጂ በራሱ ዘርፍ ያጠናል፣ ሶሲዮሎጂ ኦፍ ሙዚክ የሚባላል። የሙዚቃ አንድ ማህበረሰብ ውስጥ አንድ ባንድ ማህበረሰብ የግንኙነት ቅኝት ውስጥ ወይ መስመር ውስጥ የሚፈጠረው የራሱ የሆነ ጠቀሜታ አለ፣ በተለይ ማህበረሰብን ወደፊት በማሻገር ረገድ። ከነኚህ ነገሮች አንዱ የስነ ልቦና ድጋፍ መስጠቱ ነው። የሰው ልጅ ሲኖር በተወሰነ መልኩ ስሜቱን የሚያጋራበት መሳሪያ ይፈልጋል። ከነኚህ መሳሪያዎች ውስጥ አንዱ ሙዚቃ ነው። ሰዎች ስሜታቸውን በተለያየ መልኩ እንዲገልጹ ወይንም ሌላ ሰዎች የገለጹትን ስሜት እየሰሙ በዛ ስሜት ውስጥ ራሳቸውን በዛ ነገር ውስጥ ራሳቸውን በመክተት ከራሳቸው ጋር የሚያደርጉትን ኮንቨርሴሽን ያሳምርላቸዋል። ወይንም ደግሞ በተወሰነ መልኩ ከራሳቸው ጋር የሚኖራቸውን ኮንቨርሴሽን ሊቃኝላቸው ይችላል። ለዚህ ነው ብዙ ጊዜ ሰዎች ዘፈን ይገባበዛሉ፣ ይሄ ዘፈን የኔን ህይወት ይመስላል ይላሉ፣ ሙዚቃ ሰምተው ያለቅሳሉ። እንደዚህ የምናየው ትልቅ የስነ ልቦና በግለሰብ ደረጃ የስነ ልቦና ድጋፍ የሚሰጥ ነገር ነው። ከዛ ውጭ ግን ሙዚቃ የማስተሳሰሪያ ገመድ ነው። በተለይ ለእንደኛ አይነት ማህበረሰብ ሙዚቃ በጣም ሊያስተሳሰር የሚችል ፖቴንሻሉ ትልቅ፣ በጣም እጅግ በጣም ትልቅ የሆነ ዓለምን ወደ አንድ መንገድ እየወሰዱም ካሉ ነገሮች ውስጥ አንዱ ሙዚቃ ነው። በእኛ ሁኔታ ማህበረሰባችን ብዙ ቋንቋ ተናጋሪ ነው፣ ብዙ ባህል አለው፣ ብዙ የራሱ የሆነ መገለጫዎች አሉት። አት ሴም ታይም ደግሞ በተለያየ ምክንያት ተራርቆ ያለ ነው፣ ፊዚካሊ ሳይሆን በልቦናው ተራርቆ ያለ ነው። ይህንን መራራቅ የማቀራረብ የማጠጋጋት እና ግንኙነቱን የማስመር የማስተዋወቅ ስራ ይሰራል ሙዚቃ። ይሄ ትንሽ የሚባል ወይንም ሊናቅ የሚችል ነገር አይደለም። የደቡብ ሙዚቃ በኢትዮጵያ ሙዚቃ ውስጥ ትልቅ በር ከተከፈተለት በኋላ ብዙ ባህሎችን አውቀናል፣ ብዙ ማህበረሰቦችን አውቀናል። በዛ የተነሳ ሰዎች ወደ ደቡብ ኢትዮጵያ ሲሄዱ፣ ቦታዎቹ ላይ ሲሄዱ ዘፈኖችን ያውቃሉ፣ የሆነ የአካባቢ ስሞችን ያውቃሉ፣ ከዛ ውስጥ የሆነ ቃላትን ያውቃሉ። ከዛ ማህበረሰብ ጋር በሆነ ደረጃ ተዋውቀዋል ማለት ነው። በዛ አገር ሙዚቃ ጨፍረው ይሁን ሊሆን ይችላል፣ ተዝናንተው ሊሆን ይችላል፣ ወደውት ስልካቸው ላይ አድርገውት ሊሆን ይችላል። ግን ሄደው አክቹሊ ሄደው ላይ ያውቁ ይችላሉ። ለምሳሌ ሀመር ሄደህ ላታውቅ ትችላለህ፣ ግን ሚሶ ነገያ የሚለውን ዘፈን ታውቃለህ። ስለዚህ ሀመር በሆነ አጋጣሚ ብትሄድ በሚሶ ነገያ በሚለው ዘፈን እየተነሳ ሰላም ታውቃል፣ ማህበረሰቡን በተወሰነ ደረጃ ተዋውቀሃል ማለት ነው። ሶ ይህንን ስትሬንጅ ስሜት በማህበረሰብ መሀል የማጥፋት ትልቅ ሚና ይጫወታል፣ አካባቢዎችን የማስተዋወቅ። ከዛ በላይ ደግሞ እኔ ሁሌም በኢትዮጵያ ውስጥ እንደ ችግር የማየው ማህበረሰባችን እርስ በርስ ተዋውቋል ብዬ አላስብም። በግለሰብ ደረጃ ሳይሆን እንደ ማህበረሰብ፣ አንድ ማህበረሰብ ከአንድ ማህበረሰብ ጋር በሚገባው ደረጃ ይተዋወቃል ብዬ አላስብም። ሁላችንም ከተለያየ ሃይማኖት፣ ከተለያየ ብሔር ጓደኞች ሊኖሩ ይችላሉ ኢንዲቪጁዋሊ፣ ግን እንደ ማህበረሰብ እርስ በርስ በደንብ የተዋወቅነ መስሎ አይሰማኝም። ከተሳሳትኩ ልታረም ይችላሉ፣ ይሄ የግል አስተያየቴ ነው። በዚህም የተነሳ መሀል ለሚገባ ክፍተት ተጋላጭ የሆን ነው ተጋለጥን የምንሆነው በዚህ የተነሳ ነው ብዬ አስባለሁ። ሰው ሙዚቃ እነኝን ነገሮች ሁሉ የመቅረፍ ማህበረሰብን በጣም የማቀራረብ በማህበረሰቦች መሀል እንግዳ ስሜትን የማስቀረት ትልቅ ሚና ይጫወታል። ሰው እንደውም በዚህ አጋጣሚ ካልክ ሁሌ ምን አስባለሁ መሰለ፣ አንዳንድ ማህበረሰቦች ሙዚቃቸው ላይ ኢንቨስት ማድረግ አለባቸው፣ በመንግስት ደረጃ ኢንቨስት ማድረግ አለባቸው ብዬ አስባለሁ።
እስካሁን ድረስ በተከታታይ ነጠላ ዜማዎችን ለህዝብ አድርሰሃል። ከሰራሃቸው ስራዎች ሁሉ የተለየ ትርጉም ይሰጠኛል የምትለው የሙዚቃ ስራ የትኛው ነው?
እንግዲህ የሰራኋቸው ሙዚቃዎች ፕሮፌሽናሊ ይሄኛው ሶስተኛ ሲንግል ነው። በመሀል አንድ ሁለት በተለየ ሁኔታ የሰሯቸው ሙዚቃዎች አሉ። እነሱ ሙዚቃዎች የመጀመሪያው ሞያ ሞያ የሚል በአባይ ወንዝ ላይ የሚያጠነጥን ነው። በግብፅን ሱዳንና ኢትዮጵያን ፓብሊክ ዲፕሎማሲ ነው ግጥሙን በደንብ ስትሰማው። ሶስቱን ሀገሮች ውሃ ውስጥ ካለ እና ሶስቱ ሀገሮች ውስጥ ካሉ የናይል ፖለቲክስ የሚቆም ነገር አለ። ስለ ግድብን አይቆምም፣ ይህ ነው ቀጣይ ነው። ትክክለኛው መንገድ መተማመን በሶስቱ አካላቶች ውስጥ መፍጠር ነው። ሰው ያዘፈን ይህን ነው የሚለው ቃል በቃል ማለት ይችላል። ሁለተኛው ዘፈን ሰምና ወርቅ ነው። ሰምና ወርቅም እንደዚሁ በኢትዮጵያዊ ማንነት ላይ ያለፈን ንዶ ከመገንባት ይልቅ ባለፈ መልካም ነገር ላይ ተንተርሶ እሱን አጥንቶ እሱን አውቆ እሱ ላይ ገንብቶ እሱን አደራጅቶ ወደፊት መሄድ የበለጠ ለሀገራችንም ለሕዝባችንም ይጠቅማል የሚል ሀሳብ ያለው። በጎኑ ደግሞ የዚህንም ይሄ እንዳይሆን ያደረገውንም ችግር፣ የመደማመጥ ችግር፣ የመተዋወቅ ችግር ሀገርን በደንብ ያለማወቅ ችግር፣ ታሪክን በስነስርዓት ጠንቅቆ ከስሩ ጠንቅቆ ያለማወቅ ችግር፣ እንዳንደማመጥ እንዳንሰማማ ለሀገራችን የሚበጀውን መንገድ በጋራ ሆነን እንዳንቀይስ እንዳናሰላስል ምክንያት አድርጓል ብዬ ስለማስብ በዛ ላይ የሰራሁት ስራ ነው ሰምናወርቅ። ይሄኛው እንግዲህ መኖር አለመኖር ቅድም እንደነገርኩ ነው። ሰው ከነኚህ ሶስቱ ውስጥ የተለየ ትርጉም የሚሰጠኝ እንዳልኩ ሶስቱም በየራሳቸው አውድ የተሰሩ ናቸው። የራሳቸው ትርጉምና የራሳቸው ሚና አላቸው። ግን ሰምናወርቅ ለእኔ በጣም የተለየ ስራ ነው። ሰዎች በአርቱም በማህበረሰቡም በፖለቲካውም ዘርፍ በጣም ትላልቅ ከምትላቸው ሰዎች ጀምረ እስከ ኤሌመንታሪ ተማሪዎች ድረስ ትልቅ አክብሮት ነው ስለዚህ ስራ የሚነግሩኝ። ግቡን የመታ ስራ ይመስለኛል። በሆነ ወቅት በጣም የቴሌቪዥኖቹ ሁሉ ማድመቂያ ነበረ። ትንሽ ዩቲዩብ አካባቢ ችግር ተፈጥሮ ነበር። ከዩቲዩብ አንድ ሁለቴ ኦር ሶስቴ ሙዚቃው እንዲወርድ ተደርጎ ነበር። የወረደበትም ምክንያት ሙዚቃው መጀመሪያ የወሰደው ዩቲዩብ ቻናል ሆፕ ኢንተርቴንመንት የሚባለው ቻናል በጣም አንፕሮፌሽናል ነው። በእርግጥ በጣም አንፕሮፌሽናሊ ሳምፕሉን ያላለቀውን ሳምፕል እንዲያወት የተሰጣቸውን ጫኑ። እሱን አውርዱና ትክክለኛውን ጫኑ ስንላቸው ያው እነሱ ገንዘባቸውንና ላይካቸውን ስለሚቆጥሩ ይህን ልናወርድ አንችልም፣ ካወረድን ሌላ አንችልም አሉ። በዚህ ምክንያት እኔ ደግሞ ያው የሰራሁትን ስራ የለፋሁትን ልፋት እና ለወደፊት ልገነባው የምፈልገው በዚህ ስራ ላይ ሊኖረኝ የምፈልገውን ፒክቸር የሚያበላሽ ነገር ምንም አላደርግም። ምንም ገንዘብ ምንም እውቅና ይቀራል እንጂ ሰው ለስራዬ እና አብሬያቸው ለምሰራው ሰዎች ታማኝ መሆን ስለምፈልግ በዛ መልኩ እንዲወርድ ሆነ። ከዛ በኋላም ለሌላ ቻናል ተሰጠ። እሱ ደግሞ ከሙዚቃ ወደ ፊልም ራሱን ቀየረና አሁንም ሙዚቃ ወረደ። ከዛ በኋላ እኔም መቆጣጠር አልቻልኩም። እኔ ያው እዛው ያለሁበት ሙያ ምኖረው ጎንደር ስለነበረ አዲስ አበባ ሄጄ ነገር መቆጣጠር አልቻልኩም። በመጨረሻም ምነው ሸዋ ኢንተርቴንመንት ሙዚቃውን ሸዋ በጣም ስለሚወደው በጣም ላከብረውና ላመሰግን ወዳለሁ በዚህ አጋጣሚ ወስዶ በእሱ ቻናል ላይ አስቀምጠው ያ ሶስቴ ምናምን ስለወረደ ከዩቲዩብ ተገቢውን ቪው አብሮ ማግኘት አችልም ማለት ነው እንጂ መጀመሪያ ላይ በጣም ታይቷል። በቴሌቪዥን ግን በጣም ረጅም ጊዜ ሲታይ የነበረ በጣም በህዝብ ተወዳጅ የነበረ ስራ ነው። አሁንም ድረስ በየሬዲዮኖቹ በጣም የሚጫወት ነው። I'm
ባስተዳደግህም በስራህም ጸባይ የተለያዩ ኢትዮጵያ ክፍሎችን ለማየት ችለሃል። በሙዚቃችን ልንዘክራቸው ደጋግመን ልናወሳቸው ይገባሉ የምትላቸውን ጉዳዮች ተመልክተህ ይሆን? በበቂ ሁኔታ ያልተነገረላቸው የምትላቸው ክስተቶችስ የትኞቹ ናቸው?
አዎ በጣም ልክ ነው። እውነት ለመናገር ብዙ ቦታ ነው የኖርኩት። ብዙ ቦታ ተምሬያለሁ። ብዙ ማህበረሰቦች ጋር አብሬ ኖሬያለሁ ኢትዮጵያ ውስጥ። እንደ እድል ነው የምቆጥረው። ስለዚህም ከብዙ ሰዎች ጋር የመገናኘት ብዙ ቦታዎችን የማየት እድል እንዳልከው አግኝቻለሁ። በዚህ ውስጥ የተማርኩት ነገር እንዳልከው ሙዚቃ ለሙዚቃ ውስጥ ቢዘፈን ቢነገርም ምለው ነገር መጀመሪያ ኢትዮጵያ ራሷ ናት። በጣም ቅኔ የሆነች ሀገር ናት። ማጋነን ወይ ኢትዮጵያን ከመውደድ ብቻ የሚመጣ ነገር አይደለም። በጣም ቅኔ የሆነችው ከሁሉም ነገር ነው። በተፈጥሮዋን ብቻ እንኳን ብታይ፣ ጂኦግራፊውን ብቻ እንኳን ብታይ አስደናቂ ሀገር ናት። በዚህ ወይዘር ኮንዲሽን ምክንያት የተለያየ ማህበረሰብ፣ የተለያየ አኗኗር ያለው፣ የተለያየ ከሆን ያለው ህብረተሰብ ያለበት አስገራሚ ናት ኢትዮጵያ። ታሪኳንም ካየ እንደምታውቀው ነው። ታሪኳን ከርዝመቱ ብቻ ሳይሆን ውስብስብነቱም ውስጡ የተፈጠሩት ነገሮችም በዚህ ሁሉ ውስብስብነት እና በዚህ ሁሉ ሹክቻ ውስጥ ይህንን ስሟን ይዛ እስከ መጨረሻው መቀጠሏ ብዙ ብዙ ነገር ማውራት ይችላል። አድዋ እንኳን ትልቅ ብዙ ነገር የሚባልለት ነው። አድዋ ሰዎች እንደሚሉት ወይ ብዙ ጊዜ አንደርስታንድ እንደሚደረገው ጦርነት ማሸነፍ ማለት አይደለም። አድዋ ማለት ሀሳብ ማሸነፍ ማለት ነው። የሰውን እኩልነት ማረጋገጥ የተጀመረበትን ሀሳብ ማየት ማለት ነው። አባቶቻችን ሰው እኩል ነው ብለው ስላሰቡ ነው ነጮቹ ነው ሄደው የተዋጉት። ነጮቹ ከጥቁሮቹ ይበልጣሉ ብለው አስበው ቢሆን ኖሮ ወይ እግዚአብሔር ነጮቹ መርጧቸዋል ብለው ቢያስበው ቢሆን ኖሮ ይህንን አመለካከት ኖሯቸው ቢሆን ኖሮ ለውጊያ ሄዱ እጃቸውን ይሰጡ ነበር ነው። ሰው ልክ እንደዚህ አይነት ብዙ ሀሳቦች ላይ ሀሳቦች ያሏቸው ነገሮች ኢትዮጵያ ውስጥ አሉ። ሰው መጀመሪያ ሊነገርና ሊወራላት የሚገባው ነገር ካለ ኢትዮጵያ ራሷ ናት ሊወራላት የሚገባው ብዬ አስባለሁ። ከዛ ውጪ ኢትዮጵያ ውስጥ በጣም የምታየው ነገርና ብዙ ያልተነገረልን ነገር ተስፋ ነው። ኢትዮጵያ በጣም ደሃ ሀገር ናት። የትም ሄደህ ግን ተስፋ የቆረጠ ነገር አይታጣም። የትም ብትሄድ ኢትዮጵያውያን በተስፋ ውስጥ ሆኖ ነው የምታየው። ሶ ይሄ የኢትዮጵያውያን ተስፋ ትልቅ ሳብጀክት ይመስለኛል። ምክንያቱም ተስፋ ይጋባል፣ ለትውልድ ታጋባለህ፣ አብሮህ ላለው ጓደኛህ ታጋባለህ። ፖዚቲቭ ቫይብ ነው ይሄ ነገር መነሳት አለበት።
እንግዲህ እስከ ዛሬ ድረስ ወደ 5 የሚጠጉ ነጠላ ዜማዎችን ለቀሃል። በአልበም ብቅ የምትለው መቼ ነው?
አልበም እንግዲህ ተሰርቷል አልቋል። አዳዲስ ነገሮች እንግዲህ በጣም ብዙ ችግሮች እየተደራረቡ ሲመጣ ብዙ ነገር ነው አብሮ እየተበላሸ የመጣው። ኮቪዱም ብዙ ነገሮችን ነው ያበላሸው። አርት ላይ በተለይ አሁንም የሴኩሪቲው ችግር በተወሰነ መልኩ አቴንሽንን ይወስዳል ምናምን። ግን በዚህ አመት በእርግጠኝነት አልበም ይወጣል። 4 አመት አካባቢ ፈጅቷል። እስካሁን ብዙ ድካምና ብዙ ልፋት ነው ያወጣውበት። አይ ሆፕ ሰዎች በደንብ የሚወዱት ይመስለኛል። በደንብ በጥንቃቄ የሰራሁት ትንሽ ከወር አካባቢ በኋላ መለቀው ሙዚቃ አለ። በነገራችን ላይ እስከዛሬ የፍቅር ዘፈን አልዘፈንኩም አልለቀኩም። የዘፈንኳቸው ዘፈኖች እንዳለ ማህበራዊ ጉዳዮች ነው የሚያጠነጥኑት። በሱ ደስተኛ ነኝ፣ ያው ፈልጌ ያደረኩት። አሁን ደግሞ በሚቀጥለው አንድ የፍቅር ሙዚቃ ለመልቀቅ አስበናል። በጣም ቆንጆ ሙዚቃ ነው። እንግዲህ ከማህበራዊ ጉዳዮች በተጨማሪ ደግሞ የፍቅር ሙዚቃዎችንም በዛም ደግሞ ራሴን ለማሳየት እጥራለሁኝ። እንደሚወዱት አስባለሁ።
ከመሰነባበታችን በፊት አንድ ጥያቄ አለኝ። ዛሬ በተለቀቀው መኖር አለመኖር በተሰኘ የሙዚቃ ቪዲዮ ላይ ሶሪያውያን ስደተኞችን አይቻለሁ። እነሱን ለምን ማካተት ፈለግ? እንዴትስ በቪዲዮ ላይ ሊሳተፉ ቻሉ?
ሶሪያውያን የገቡት ለሲምቦሊክ ቫሊዩ ስላላቸው ነው። ይህ ማለት ምንድን ነው? ኢትዮጵያውያን አሁን ያለንበትን ሁኔታ ያው መናገር የሚያስፈልገው ነገር አይደለም፣ ገሃድ ነገር ነው። በብዙ ውጥንቅጥ ውስጥ ነን ያለ ነው። አት ሴም ታይም ደግሞ በተስፋ ውስጥ ምን ያለ ነው። ሁለቱንም ጎን ለጎን ይዘን ነው የምንሄደው። የተስፋችንን ያህል ብርሃን የምናየው ችግሮቻችንን ካሁኑ ማጥራት ከቻለን ነው። ስር ከሰደዱ በኋላ ጊዜ ከተሰጣቸው በኋላ ጊዜ ከወሰዱ በኋላ ምናልባት ዲስትራክቲቭ ሊሆኑ ይችላሉ። አሁን የምናየው ዲስትራክሽንም ላልተፈለገ አስተሳሰብ ጊዜ የማይገባውን ጊዜ በመስጠታችን የመጣ ነገር ነው። ሶ በዚህ ውስጥ እዚህ ጋር ቆሞ ማሰብ ካልተቻለ፣ እዚህ ጋር ሐሳቦቻችንን ማስተረቅ ካልተቻለ የሚታረቀው ግለሰብ ሳይሆን ወይ ሰዎች ሳይሆኑ ወይ ቡድኖች ሳይሆኑ ሐሳቦች ምናልባትም ከኛ በላይ በኢኮኖሚ ጠንካራ የተባለች ሀገር ከኛ ጋር ሊፎካከር የሚችል የስቴት ሂስትሪ ያላት ሀገር መንግስት የመንግስትነት የሀገረ መንግስትነት ታሪክ ያላት ሀገር ብዙ ቅርስ ያላት ሀገር ብዙ ሀብት ያላት ሀገር ብዙ ታሪክ ያላት ሀገር ብዙ ሰው ያላት ሀገር ብዙ የተማረ አካል ያላት ሀገር ሶሪያ ከመፍረስ አልዳነችም። ይሄ ለኛ ትልቅ የማንቂያ ደወል ይመስለኛል። እግዚአብሔር ያድነናል፣ እግዚአብሔር ይጠብቀናል የሚለው እግዚአብሔር ይጠብቀናል። አዎ፣ ግን መርዳት እግዚአብሔርን ማገዝ ያስፈልገናል በሃይማኖትም ሆነ አለዛ ግን ሶሪያ ለመሆናችን እርግጠኛ አይደለንም።
በሞቀ ወኛ ሸነፌ ፊት ቆማለሁ ሀገሩን ቢዝ ያለ ሰው ምን አድርጓለሁ ሰላም ሰው ህይወትን ሁሉ አይጥላም ባያስደስት ምን ባይደላም ሰላም ሰላም ብያለሁ ሰላም ሰላም አንዱን እኩ ያንዱን መልካም አርጋው አለም ምን ባትሞላም ሰላም
ሙዚቀኝነትና አስተማሪነትን ያጣመረው ቤኒላስታ ቀሪ የህይወት ዘመኑም በስኬት እንዲጎበኝ መልካም ምኞታችን ነው። የዛሬ እንግዳችን ስለሆነ በአድማጮች ስም እናመሰግናለን። አድማጮች፣ የዛሬው የጋቢና መዝናኛ መሰናዶ በዚህ ተጠናቋል። ሀብታሙ ዝዩም ስርጭቱን በመምራት ኤልያስ አስማረ ደግሞ በማቀናበር አብረናችሁ አምሽተናል። ትዝታ በላቸው ደግሞ የመርሃ ግብሩ አርታኢ ናት። የሰላም ሳምንት ይሁንላችሁ። I'm not afraid of the dark.